በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ከሁሉም በማስቀደም መግባታችንንና መውጣታችንን በጸጋው እየባረከ በሰላምና በጤና እንድንጓዝ የሚያደርገንን እግዚአብሔር አባታችን ቅዱስ ስሙ የተባረከ ይሁን። ምሕረቱን እየሰጠን እኛም እርስ በርሳችን ምሕረት አድራጊዎች እንድንሆን የሚመክረን ልጁ ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። በሐዘናችን ተስፋ በምንቆርጥባቸው ጊዜያት ሁሉ ከእኛ ጋር በመሆን የሚያጽናናን አጽናኙ መንፈስ ቅዱስ ምስጋና ለርሱ ይሁን። የዛሬ ሰንበት የእግዚአብሔር ቃል በቅድሚያ የተወሰደው ሐዋርያ ጳውሎስ ወደ ሮም ሰዎች ከጻፈው መልእክቱ ከምዕራፍ 5 ከቁጥር 12 እስከ 22 ላይ የተወሰደው ሞት በአዳም ሕይወት ደግሞ በክርስቶስ እንደ ተሰጠን የሚገልጽ ሲሆን፣ በሁለተኛነትም ከሐዋርያት ሥራ ከምዕራፍ 16 ከቁጥር 1 እስከ 13 ላይ የተወሰደው ጢሞቴዎስ ከሐዋርያ ጳውሎስና ከሲላስ ጋር ለሐዋርያዊ ተግባር መሰማራቱን የሚገልጽ ነው። የዕለቱ ቅዱስ ወንጌል የተወሰደው ከማቴዎስ ወንጌል ከምዕራፍ 22 ከቁጥር 1 እስከ 22 ላይ የተጠቀሰው በሰርግ ድግስ ላይ የተጠሩ ሰዎችን ምሳሌ የሚገልጸውና የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር መስጠት ይገባል የሚለው የኢየሱስ ቃል የሚገኝበት ስፍራ ነው። በሀገራችንም ይሁን በተለያዩ የዓለማችን አገራት ውስጥ የሰርግ ግብዣ በሚዘጋጅበት ወቅት ሁሉ እንደየባህሉና እንደየወጉ እንደየአቅማችን የሰርግ ልብስ በመልበስ አምረንና ደምቀን የሙሽራውንና የሙሽራይቷን በዓል ለማድመቅ የተቻለንን ሁሉ በማድረግ ወደ ሰርጉ ግብዣ መሄድ የተለመደ ጉዳይ ነው። አንድ ንጉሥ ለልጁ የሰርግ ድግስ አዘጋጅቶ የተለያዩ ጓደኞቹን ሲጠራ እንሰማለን። ጓደኞቹ ግን ምክንያት በመፍጠር አልተመቸንም ብለው ከዚህ ድግስ ለመካፈል ሲያቅማሙ እምቢታቸውን ሲገልጹ እንሰማለን። ንጉሡ በመቀጠል ወደ መንገድ ወጥታችሁ ያገኛችሁትን ሁሉ ሰብስባችሁ አምጡ፣ ይህ ድግስ በታላቅ ድካምና በታላቅ የገንዘብ ኪሳራ የተዘጋጀ በመሆኑ የተነሣ እንዲሁ በከንቱ ሊባክን አይገባውም በማለት በየመንገዱ ላይ የሚገኙ ሰዎችን በሙሉ ሰብስበው እንዲያመጡ አገልጋዮቹን ሲያዝ እንሰማለን። ነገር ግን በዛሬው ወንጌል ውስጥ የተጠቀሱት የሰርጉ ታዳሚዎች አብዛኞቹ ተገቢ የሆነ የሰርግ ልብስ የለበሱ ሲሆን፣ ነገር ግን አንዳንዶቹ በተለይም አንዱ ከጎዳና ላይ የተጠራ በመሆኑ በቂ የሆነ ዝግጅት ሳያደርግ በሰርጉ ግብዣ ላይ መገኘቱ ተጠቅሷል። በዚህ የመጽሐፍ ቅዱስ ክፍል ውስጥ የተጠቀሰውና ተገቢ የሆነ የሰርግ ልብስ ያለበሰው ሰው የተዘጋጀለትን የሰርግ ልብስ አለመልበሱ የጋባዡን ክብር የሚነካ ጉዳይ ተደርጎ ተቆጥሮ ነበር። የሰርግ ልብስ የሚለው ቃል የልብን መዘጋጀት ያመለክታል። ይኸውም በክርስቶስ ማመንና ከእርሱም ጸጋ የተነሣ ዘወትር ታዛዥ ሆኖ መገኘትን ያሳያል። ሁላችን ራሳችንን እንድንመረምር ክርስቶስ የሰርግ ልብስ ያለበሰውን ሰው ምሳሌ ተጠቅሞ ለእኛ ሲናገር ይደመጣል። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ በዛሬው ቀን ኢየሱስ ለእኔና ለእናንተ ያዘጋጀው ታላቅ መልእክት ይህ ነው። ጥልቅ የሆነ የልብ ዝግጅት እንድናደርግ ሁልጊዜም ቢሆን በእግዚአብሔር ጸጋና ክብር የተሞላ ሕይወት እንዲኖረን ከክፉ ነገሮች ሁሉ እንድንርቅ ኀጢአታችንን በንስሐ እንድናጥብና ለኢየሱስ ክብር የተዘጋጀ ሕይወት ይኖረን ዘንድ ጌታ በዛሬው ቅዱስ ወንጌል ለእኛ ጥሪ ያቀርብልናል። ሁልጊዜም ቢሆን ቸል የማለት ስሜት የሚታየውና የሚመጣው ከእኛ ከሰዎች በኩል ነው እንጂ እግዚአብሔር ሁሌም መሐሪና ይቅርባይ፣ ቁጣው የዘገየ በምሕረት የተሞላ ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በአንድ ወቅት የእግዚአብሔርን መሐሪነት፣ የእኛን ግድ የለሽነት በተመለከተ እንዲህ ብለው ነበር። እኛንን እንጂ እግዚአብሔርን ማርኝ ብለን መጠየቅ የምንሰለቸው እግዚአብሔር ግን በፍጹም ምህረት ለኛ ከማድረግ ሰልችቶ አያውቅም ማለታቸው ይታወሳል። የእግዚአብሔር ልብ የምህረት ልብ ነው። እግዚአብሔር የጸጋና የበረከት አምላክ ነው። ሁል ጊዜ መዘጋጀትና የእርሱን ክብር ተላብሰን መኖር ያስፈልገናል። በኦሪት ዘፍጥረት ውስጥ የተጠቀሰውና የአዳምና የሔዋን ታሪክ ይህንኑ ሐሳብ የሚያጠናክር ነው። አታድርጉ የተባሉትን ባደረጉ ጊዜ የእግዚአብሔር ክብር እንደ ራቃቸው ከእግዚአብሔርም እንደ ሸሹ መጽሐፍ ቅዱሳችን ያስረዳናል። ሰይጣን በእባብ አምሳል በመመሰል ወደ አዳምና ሔዋን በመቅረብ ለስለስ ባለ አታላይ በሆነ ድምፁ ይህንን ለምንድን ነው ማትበሉት ብሎ ሲጠይቃቸው እንሰማለን። እነርሱም እግዚአብሔር እነዚህን ሁሉ ሰጥቶናል፣ ነገር ግን ከዚች ዛፍ ብቻ እንዳትበሉ ብሎናል ብለው ይመልሱለታል። እባቡም በሚያሳስት ቆንጆ በሆነ ለወሳስ በሆነ ቃሉ ይህንንማ ብትበሉ እንደሱ መሆን ትችላላችሁ፣ ክፉን ከደጉ መለየት ትችላላችሁ፣ አእምሮአችሁ ይከፈትና እግዚአብሔርን ትስተካከላላችሁ ብሎ ሲያታልላቸው እንሰማለን። ሔዋንም በዚህ በሰይጣን አታላይ ቃል በመታለል ቀድማ ትበላለች። ቀጥሎም ይህንን ፍሬ ለባሏ ለአዳም ስትሰጠው እንሰማለን። ከመጽሐፍ ቅዱሳችን ታሪክ እንደምንረዳው አዳምና ሔዋን ወዲያውኑ ራቁታቸውን መሆናቸውን ተገነዘቡ ይለናል። ሰይጣን አሳሳች በሆነው ቃሉ እንደ እግዚአብሔር ክፉን ከደጉ የመለየት ሥልጣን ስለምታገኙ ታላቅ መሆን ትችላላችሁ ብሏቸው ነበር። ነገር ግን ይህ አታላይ አታሎ ማድረግ የሌለባቸውን ነገር እንዲፈጽሙ ካደረጋቸው በኋላ ሸሽቷቸው ይሄዳል። ራቁታቸው መሆናቸውን ተረዱ ይለናል። ራቁታቸውን ቀሩ ማለት በላያቸው ላይ የነበረው የእግዚአብሔር ጸጋ ብን ብሎ ጠፍቷል ማለት ነው። ስለዚህም እግዚአብሔርን ሸሽተው ተደበቁ። የተወደዳችሁ ወንድሞቼና እህቶቼ፣ ማንም ሰው እግዚአብሔርን ሸሽቶ መደበቅ የሚችል የለም። ነገር ግን እግዚአብሔር የምሕረት አምላክ በመሆኑ የተነሣ አዳም ሆይ የት አለ? ለምንስ ተደበክ? ብሎ ይጠይቀዋል። አታድርግ የተባለውን ነገር ስላደረግኩኝ እነሆ ሸሽቼ ተደብቅ ያለው በማለት ይመልሳል። የምሕረት አምላክ የሆነው እግዚአብሔር ግን አዳምን መልሶ ሲያመጣው እንሰማለን። እግዚአብሔር ከእኛ የሚጠብቀውን መንፈሳዊ ዝግጅት በማድረግ ልባችንን ከኀጢአት የማናነጻ ከሆነ እግዚአብሔር ብዙ ይታገሰናል። ነገር ግን በሰርጉ ግብዣ ምሳሌ ላይ እንደ ተጠቀሰው በቂ ዝግጅት የማናደርግ ከሆነ ራሳችን በሠራነው ኀጢአት ተጠላልፈን የምንወድቀው ራሳችንን ነን። ንጉሡም አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለው ጨለማ አውጥታችሁ ጣሉት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አላቸው። የተጠሩት ብዙዎች፣ የተመረጡ ግን ጥቂቶች ናቸው አላቸው። የማቴዎስ ወንጌል ምዕራፍ 22 ቁጥር 13 ላይ ይህ ቃል የሚያስረዳን በኀጢአታችን ተጸጽተን ንስሐ የማንገባ ከሆነ፣ ለእግዚአብሔር የተገባ ሕይወት የማይኖረን ከሆነ የሚጠብቀን ከባድ የሆነ ቅጣት እንደሆነ ያሳያል። በዛሬው ቅዱስ ወንጌል ውስጥ በቀጣይነት የምናገኘው ዋና ፍሬ ሐሳብ የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር ስጡ የሚለውን ቃል ነው። ፈሪሳውያን የሮማውያንን አገዛዝ በብርቱ የሚቃወሙ ጠንካራ ብሔርተኞች ነበሩ። በአንጻሩም የሄሮዶስ ወገኖች የተባሉና ጥላቻ ያተረፉት የሄሮዶስን ሮማዊ አገዛዝ ይደግፉ ነበር። በዚህን ጊዜ ፈሪሳውያን ኢየሱስን በሚናገረው ቃል ጠልፈው ለመያዝ የሄሮዶስ ወገኖችን እርዳታ ስላስፈለጋቸው በሽንገላቸው ወደ ወጥመዳቸው እንዲገባ ካመቻቹ በኋላ ለቄሳር ግብር መክፈል ይገባል ወይስ አይገባም በማለት ድንገተኛ የሆነ ጥያቄ ሰነዘሩለት። እነዚህ ፈሪሳውያን ጥያቄያቸውን ለኢየሱስ ከማቅረባቸው በፊት የሽንገላ ቃል ተጠቅመው ነበር። ልክ ቅድም እንደ ገለጽነው ሰይጣን በእባብ አምሳል ተመስሎ አዳምና ሔዋንን ለስለስ ባለ ቃሉ እንዳታለላቸው ሁሉ እነዚህም ፈሪሳውያን ኢየሱስን ለማታለል ቀድመው እንዲህ የሚለውን የሽንገላ ቃል ሲጠቀሙና ያለን መምህር ሆይ አንተ እውነተኛና የእግዚአብሔርንም መንገድ በእውነት የምታስተምር እንደሆንክ ለማንም ሳታዳላ ሁሉን በእኩልነት እንደምትመለከት እናውቃለን በማለት የማታለያ ቃል በመጠቀም ተንኮላቸውን ሴራቸውን ይጀምራሉ። ኢየሱስ መክፈል አይገባም ብሎ ቢመልስ ኖሮ የሄሮድስ ወገኖች በሮማውያን እንደራሴዎች ፊት ለፊት ከሰውት በመንግስት ተቃዋሚነት የሞት ፍርድ ባስበየኑበት ነበር። መክፈል አይገባም ብሎ ቢመልስ ደግሞ ለገዛ ወገኖቹ ታማኝ እንዳልሆነ በመቁጠር በሕዝቡ ዘንድ ሊያጥላሉት ምክንያት ፈልገው ነበር። ነገር ግን የሰውን ልብና ኩላሊት ሳይቀር መርምሮ የሚያውቀው ጌታችን ኢየሱስ ክርስቶስ ተንኮላቸውን ወጥመዳቸውን ጠንቅቆ በአምላክነት ኃይሉ ስለተረዳ በዲናሩ ላይ ያለውን ምስል የቄሳር በመሆኑ የተነሳ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መስጠት ይገባል በማለት ሲመልስላቸው እንሰማለን። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መስጠት ይገባል የሚለው ቃል እኛ ዛሬ ሁላችን በሕይወታችን ልንተገብረው የሚገባ ትእዛዝ ነው። ጌታችን ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር ብሎ መናገሩ የሚያሳየው በቄሳርና በእግዚአብሔር መካከል ከፍተኛ የሆነ ልዩነት እንዳለና ሰማይ ከምድር ከፍ እንደሚል ሁሉ የእግዚአብሔር ሐሳብ ከእኛ ሐሳብ የተለየ መሆኑን ለማመልከት ፈልጎ ነው። ከዚህ የኢየሱስ ቃል ዛሬ እኛ ምን እንረዳለን? በሕይወታችን ስንት ጊዜ ነው የእግዚአብሔርን ለእግዚአብሔር የዓለምን ለዓለም ሰጥተን የምናውቀው? ስንት ጊዜ ነው? ስንት ጊዜ ነው የዓለማችን ነገሮችንና የእግዚአብሔር ነገሮችን መለየት አቅቶን ስንዘበዝብ የምንገኘው? ስንት ጊዜ ነው? በአሁኑ ወቅት በዓለማችን እየታየ የሚገኘው ትልቁ ፈተና ይኸው ነው። የዓለምንና የእግዚአብሔር ነገሮችን በጣም አቀላቅለናቸው እግዚአብሔርን በማይገባው ስፍራ አስቀምጠነዋል። ዛሬ እኔና እናንተ ሕይወታችንን በመፈተሽ የተኛው የቄሳር የተኛው ደግሞ የእግዚአብሔር መሆኑን መረዳትና መለየት ያስፈልጋል። ኢየሱስ የቄሳርን ለቄሳር መስጠት ይገባል ብሎ መመለሱ አዎንታዊ የሆነ እንድምታ አለው። ይህም ለእኛ ክርስቲያኖች በዚህ ምድር በምንኖርበት ወቅት ሁሉ ለማኅበራዊ ዋስትና የበኩላችንን አስተዋጽኦ ማድረግ አስፈላጊ እንደሆነ ክርስቲያን እንደ መሆናችን መጠን ክርስቲያናዊ እሴቶችን የተላበሱ አስተዋጽኦ ለማኅበረሰቡና ለአገር ማበርከት እንደሚገባ፣ ሰላምና ፍትሕ ይሰፍን ዘንድ የበኩላችንን ማድረግ እንደሚኖርብን፣ ለሌሎች የተገባውን ነገር ለራሳችን ጥቅም ማዋል እንደሌለብን የሚያሳስብ ጥልቅ መልእክት ያዘለ አነጋገር ነው። በአንጻሩም የእግዚአብሔርን ለእግዚአብሔር መስጠት ተገቢ እንደሆነ ኢየሱስ ይናገራል። በእነዚህ ሁለት ሐረጎች መካከል ያለው ግንኙነት የሚያሳየው ኢየሱስ ለወንድሞቻችንና ለእህቶቻችን የሚገባቸውን መስጠት እንዳለብን፣ የሰዎችን ሐቅ መንካት እንደሌለብን የሚያሳይ ሲሆን፣ በሌላ በኩል ደግሞ በተመሳሳይ መልኩ ከእግዚአብሔር ጋር ያለንን ግንኙነት ማጠናከር እንዳለብን ይገልጻል። እዚህ ጋር ባልንጀራህን እንደ ራስ አድርገህ ውደድ፣ እግዚአብሔርንም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ የሚለውን ያሰማል። ባልንጀሮቻችንን የምንወድ ከሆነ የሚገባቸውን ነገሮች እንሰጣቸዋለን እንጂ አንነጥቃቸውም። እግዚአብሔርን የምንወደው ከሆነ ደግሞ እርሱን በሕይወታችን እናከብረዋለን ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ እንዲሁም በጎ ፈቃድ ያላችሁ ሁሉ የእግዚአብሔር ቃል ሁልጊዜም አዲስ ነው። ሞት በአዳም ሕይወት ደግሞ በክርስቶስ ተሰጠን ይለናል ሐዋርያው ጳውሎስ በመጀመሪያው ምንባብ። ስለዚህም ለኢየሱስ የተገባ ሕይወት እንዲኖረን የእሱ ያለውነውን ነገር ሁሉ አውልቀን በመጣል በንስሐ የታገዘ ሕይወት በማድረግ ወደ ጌታ መቅረብ እንድንችል ኃጢአት በሠራን ወቅት ያጣነውን የልጅነት መንፈስ ያጣነውን የእግዚአብሔርን ክብር መልሰን መጎናጸፍ እንድንችል በበረከቱ ይረዳን ዘንድ ወደ እግዚአብሔር ልንጸልይ ያስፈልጋል። ለዚህም ዘወትር የክርስቲያኖች ረዳት የሆነችውን እመቤታችን ቅድስት ድንግል ማርያም አማላጅነቷ ከኛ ጋር እንዲሆንና ሁልጊዜም በመልካም ጎዳና ላይ በመራመድ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መስጠት እንድንችል ትረዳን ዘንድ ታማልደን ዘንድ እንማጸናለን። እግዚአብሔር የተባረከ ሰንበት ያድርግልን። አሜን።